BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና VOA የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና VOA አርብ ምሽት ግንቦት 22 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ያዝንላችሁን እናስተዋውቃችሁ። በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ አማካኝነት ትላንት መጀመሩ ይፋ የተደረገው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ አሜሪካ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጭን እንዲጠቀም ምሁራን መከሩ።
ብልጽግና የሪጅናል ቻፕተርስ ወይም የክልል ጽህፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል ቃለ ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየናል። ይህም ክፍተት በአገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደርግ ነበር። እነዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል።
በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ጀማል ሰይድን ነው የሰማችሁት። በዚህ ዙሪያ እሳቸውና ሌሎች ምሁራኖችን አነጋግረን ዘገባ ይዘናል። በሌላ በኩል በዚህ ሳምንት የዩናይትድ ስቴትስ የውጭ መስሪያ ቤት በየዓመቱ የሚዘጋጀውና በእንግሊዝኛ ምህጻረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ የተመሰረተበትን 10ኛ ዓመት ክብረ በዓል አስመልክቶ በድረገጽ አማካኝነት ጉባኤ ያካሂዷል። ለመሆኑ ያሊ ለአፍሪካ ወጣቶች ምን ጠቀመ?
በአንድ አመት ብቻ የተገናኙ ሳይሆን በተለያዩ አመት ላይ የያሊ ተሳታፊ የነበሩ አክሮስ ካንትሪስ የተለያየ ፕሮጀክቶች ሆነ እንደሆነ አቃለው። ድሮ የአፍሪካ ሀገሮች ሩቅ ይመስሉን የነበሩት ያህል ሩቅ አይደሉም።
በ2008 ዓ.ም ያሊ ተሳታፊ የነበረው ወጣት አብርሃም እንድሪያስ ነው የሰማችሁት። በዚህ መርሃ ግብር ላይ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ግራድል የሳቸውና የወጣቶቹን ተሞክሮ አጠናቅረናል። ሌሎች ዘናዎቹ ኤልያስ አስማረ በቀነበሩ እንዲሁም እኔ ኤደን ገረመው በመስተንግደው ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ስለምትሆኑ እያመሰገንን አሁን ወደ ዘናዎቹ እንሻገራለን።
አመሰግናለሁ ኤደን። ዩናይትድ ስቴትስ በትግራይ ክልል በሰላማዊ ሰዎች ላይ የሚደርሱ የመብት ጥሰቶች ካልተገቱ በስተቀር ኢትዮጵያና ኤርትራ ተጨማሪ እርምጃዎች ሊወሰድባቸው እንደሚችል አስጠንቅቃለች። በትናንትናው ዕለት ቦብ ሜንዴዝ በመሩት የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ስብሰባ ላይ ንግግር ያደረጉት የዩናይትድ ስቴትስ መንግስት የአፍሪካ ጉዳዮች ቢሮ ረዳት ጸሐፊ ሮበርት ጎዴክ ኢትዮጵያ የለውጥ ነጥብ ላይ መድረሷን ጠቅሰዋል። ሁኔታዎች የማይሻሻሉ ከሆነ ሰብአዊ መብትን በሚጥሱት ላይ የሀብት ዝውውር እግድና ወደ አሜሪካ እንዳይገቡም የመከልከል እርምጃዎችን የሚያጠቃልለው የማግኔትስካይ ማዕቀብ ሊጣል እንደሚችል አስጠንቅቀዋል። ከስድስት ወራት በላይ የተሻገረው የትግራይ ክልል ጦርነት በሺዎች የሚቆጠሩ ሰዎችን ህይወት መቅጠፉን፣ ከሁለት ሚሊዮን በላይ የሆኑትን ከመኖሪያቸው ማፈናቀሉንና 5 ሚሊዮን የሚሆኑ ሰዎች ደግሞ ረሃብ እንዲጋረጥባቸው እንዳደረገ የሰብአዊ መብትና ረድኤት ድርጅቶች ማስታወቃቸው ይታወሳል። ከነሱ በተቃራኒ የኢትዮጵያ መንግስት ከተገደሉት መካከል አብዛኞቹ ተዋጊዎች እንጂ ሰላማዊ ሰዎች አይደሉም ሲል ይሟገታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዩናይትድ ስቴትስ በኢትዮጵያ የውስጥ ጉዳይ ውስጥ ጣልቃ እየገባች ነው ብሏል። የዋሽንግተን የጸጥታ ማዕቀብ የሚቀጥል ከሆነ የሁለቱን ሀገሮች ግንኙነት ዳግም ለማጤን እንደሚገደድም ማስጠንቀቁ ይታወሳል። ጀርመን በቅኝ ግዛት ዘመን በናሚቢያውያን ላይ የዘር ማጥፋት ወንጀል መፈጸሟን አምናለች። በአፍሪካዊቷ ሀገር ለሚደረጉ ግንባታዎች የሚውል 1 ቢሊዮን ዩሮ የገንዘብ ድጋፍም ለማድረግ ቃል ገብታለች። ናሚቢያ የጀርመንን እርምጃ በበጎ ተቀብለዋለች። የጀርመን ቅኝ ሰፋሪዎች በ10 ሺህ የሚቆጠሩ የሄሬሮና ናማ ጎሳ አባላትን ከጎረጎሳውያኑ 1904 እስከ 08 ባለው ጊዜ ውስጥ ጨፍጭፈዋል። ይህም በታሪክ አጥኚዎች ዘንድ የ20ኛው መቶ ክፍለ ዘመን የመጀመሪያው የዘር ፍጅት በሚል የሚታወቅ ሲሆን ይህ ድርጊት የናሚቢያና ጀርመን ግንኙነትን ለዓመታት መርዘዋል። ጀርመን ከዚህ ቀደም የተፈጸመውን ወንጀል ብታምንም ቀጥተኛ ካሳ ለመክፈል ግን በተደጋጋሚ ሳትስማማ ቀርታለች። ናሚቢያ ከ1884 እስከ 1915 የጎረጎሳውያን ዘመን ባለው የጀርመን አገዛዝ ውስጥ የጀርመን ደቡብ ምዕራብ አፍሪካ ትባል ነበረ። በመቀጠል ለ75 ዓመታት በደቡብ አፍሪካ ስር ተዳድራለች። ነጻነቷን ያገኘችው በጎረጎሳውያኑ አቆጣጠር በ1990 ዓ.ም ነበረ። በ1904 የጎረጎሳውያኑ ዘመን ዋተርበርግ ሲያደርግ እየተባለ በሚጠራው ጦርነቱ 80 ሺህ የሄሮሮ ጎሳ አባላት ህፃናትና ሴቶችን ጨምሮ በካልሃሪ በርሃ ላይ በጀርመን ጦር ተሳደዋል። 15 ሺህ ብቻ በህይወት ተርፈዋል። በትንሹ 60 ሺህ የሄሮሮ ጎሳ አባላትና 10 ሺህ የናማ ጎሳ አባላት ከ1904 እስከ 1905 ባለው ጊዜ ውስጥ ተገድለዋል። የሆንግ ኮንግ ሚዲያ ባለሀብትና የአፍቃሪ ዲሞክራሲ እንቅስቃሴ ተሳታፊ ጂሚ ሌይ በ2019 የጎርጎሳውያኑ ዘመን በነበረው የጸረ መንግስት ተቃውሞ ሰልፍ ምክንያት ተጨማሪ የእስር ጊዜ ተፈርዶባቸዋል። ሌይ እና ሌሎች 90 ሰዎች ፈቃድ ባላገኘ ስብሰባ ውስጥ ለመሳተፍ በመሞከር ወንጀል ተከሰዋል። በጥቅምት 2019 በሺዎች ከሚቆጠሩ ነዋሪዎች ጋር እያሽቆለቆለ ያለውን የሆንግ ኮንግ ዲሞክራሲ መብቶች ይዘት ለመቃወም ወደ ጎዳና ወጥተው ነበር። ቀደም ብሎ በቀረበ ክስ የ14 ወር እስር የተፈረደባቸው ሌይ በአሁኑ ክስ ተጨማሪ የ14 ወራት ቅጣት ይጠብቃቸዋል። ሌይ ዘ አፕል ዴይሊ የተሰኘው አፍቃሪ ዲሞክራሲ ህትመት ባለቤት ናቸው።
ሀብታም ስዩምን ለዜናዎቹ እናመሰግናለን። ኤደን ገረመው በመስተንግዶ ከጋቢና ቪኦኤ ጋር ይዣችሁ እዘልቃለሁ። አሁን ለምሽቱ ወደ አሰናዳቸው ዘገባዎች እንለፍ። የዕለቱ አበይ ዘገባችንን የምንሰማበት ሰዓት ላይ ደርሰናል። ትላንት የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ አሜሪካ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጭን እንዲጠቀም ምሁራን መከሩ። በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ይፋ የተደረገውና ትላንት የተጀመረው የፓርቲው ስራ አስፈጻሚ ኮሚቴ መደበኛ ስብሰባ በጥቅሉ አያሌ ወሳኝ ጉዳዮች ላይ የሚመክር ከመባሉ ውጪ ዝርዝር ጭብጦች አልሰፈሩበትም። ምሁራኑ የውጭ ተጽዕኖ በውስጥ ያለውን ችግር ካለመፍታት የመነጨ በመሆኑ መንግስት ለውስጥ ጉዳዩ ትኩረት እንዲያደርግ ጠይቀዋል። መስናራጌ
የአሜሪካን መንግስት በኢትዮጵያ ከፍተኛ መንግስት ባለስልጣናት ላይ ማዕቀብ ባሳረፈ በቀናት ልዩነት እየተካሄደ ያለው ስብሰባ መደበኛ ይሁን እንጂ ወቅታዊ ጉዳዮች ላይ ሊያነጣጥር እንደሚችል ምሁራን ሐሳባቸውን የሰነዘሩት። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ እንደሚሉት የኢትዮጵያን ህልውና እየተፈታተኑ ያሉ ግን ደግሞ መሰረታዊ መፍትሄ የሚሹ ጭብጦች ሊስተናገዱ ይችላሉ። በስብሰባው
የአሜሪካ የጉዞ ገደብ በመጀመሪያ ደረጃ ነው ማስቀመጠው ነው። ሁለተኛ የሱዳን ጉዳይ እና ወታደራዊ ልምምድ ከግብጽ ጋር ያደረገች መሆኑ፣ ሶስተኛው እንግዲህ የዲፕሎማሲ ከበባ በግብጽ በኩል የተካሄደብን ነውና ይሄም አንድ ጉዳይ ይሆናል ብዬ ገምታለሁ። የህዳሴ ግድቡ ሙሊትም የተቃረበ ነው። የምርጫም ጉዳይ አለ። የውስጥ ጦርነትና ጸጥታ ጉዳዮችም አሉ።
በሐዋሳ ዩኒቨርሲቲ የመንግስት አስተዳደርና ልማት ምሁሩ ዶክተር ፍቅረ ወልዴኔና ከተዘረዘሩት ጭብጦች በተጨማሪ ኢትዮጵያን ወደ አልተገባ ክፍፍልና የደህንነት ስጋት የከተታት የፓርቲው አመራሮች አለመግባባት የትኩረት አጀንዳ ሊሆን እንደሚችል ይናገራሉ።
እንደሚታወቀው ቅርብ ጊዜ ወዲህ በብልጽግና የሪጅናል ቻርተርስ ወይም የክልል ጽህፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል ቃላት ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየና ይህም ክፍተት በሀገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደርግ ነበር። እንደዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል። ስለዚህ በዚህ ስብሰባ ወቅት አመራሮቹ በውስጣቸው ያለውን ችግር ለጊዜውም ቢሆን ወደ ጎን ትተው የዓላማ አንድነታቸውን በማጠናከር የውጭን ተጽዕኖ ለመቋቋም የበለጠ በአመራሩ መካከል አንድነት መፍጠር እንደሚያስፈልግ አምነውበት በዚህም ጉዳይ ይወያያሉ የሚል ግምት አለኝ።
ኢትዮጵያ ምሁራኑ ፕሮክሲ ዋር እያሉ በሚጠሩት የወከልና ጦርነትም ተጠቂ ልትሆን እንደምትችል ስብሰባው ግምት ውስጥ አስገብቶ የመፍትሄ አቅጣጫ ማስቀመጥ እንዳለበትም አመልክተዋል። አንዳንድ አሜሪካውያን የፖለቲካ ሰዎች ከኢትዮጵያ ጎን መቆማቸው ተስፋ ሰጪ ነው ይላሉ አስተያየት ሰጪዎቹ። የኦክላሆማውን ሴናተር ጂም ኢንሆፍ መግለጫ ዋቢ በማጣቀስ
የ120 ዓመት እድሜ ያስቆጠረ ትልቅ የዲፕሎማሲ አገር በዚህ ደረጃ ወርዶ ለማሻሻል መሞከር የውጭ የዲፕሎማሲ ጠለፋ እንዲሁም ጫና ማሳደር እንግዲህ በጣም በአሜሪካኖችም ራሱ እየተወቀሰ የሚገኝ ነው። ሴናተሮችም እያሉ ያሉት እንግዲህ የኢትዮጵያ መንግስት መደገፍ ሲገባም ያለበትን ትንሽ ክፍተት ተጠቅሞ አብዛኛውን የሚሰራቸውን ስራዎች በአሉታዊ መልኩ መመልከትና የዓለም አቀፍ የዲፕሎማሲ ተጽዕኖ ውስጥ ማስገባት ተገቢ አይደለም እያሉ ነው። እና ብዙ ስራዎች ይጠበቅብናል።
ኢትዮጵያ የተዳከመች ሀገር መስላ እንድትታይ አድርጓታል። ሀገር ውስጥ የሚፈደሩ ፍጥረቶች መንግስት ኢፌክቲቭ ነገሮችን እየተቆጣጠረ ያልመሰለ እንዲሆን አድርጎታል። ይህ አይነት ፒክቸር ልኳል። ስለዚህ ኢትዮጵያ ሰላማን ካጠናክረች ድጋፎች ኢትዮጵያ ውስጥ ያለውን መረጋጋት ስትርም ማምጣት ከተቻለ የዚህ አይነት ድጋፎችን ኢትዮጵያ የበለጠ ካፒታላይዝ ማድረግ ትችላለች።
በአሜሪካውያን ባለስልጣናት ላይ የጉዞ እገዳ መጣል፣ በሶማሌ የሚገኙ ኢትዮጵያውያን ሰላም አስከባሪ ኃይሎችን ወደ ሀገራቸው መመለስ የሚሉና በማህበረሰብ አንቂዎች በስፋት እየተቀነቀኑ የሚገኙ አስተሳሰቦች ኢትዮጵያን ከመጉዳት ያለፈ ፋይዳ የላቸውም ይላሉ ምሁራኑ። ይልቁንም ስብሰባው አሜሪካ ለወሰደችው ማዕቀብ አሉታዊ ምላሽ ማሳለፍ እንደሌለበት ነው ምሁራኑ ያሳሰቡት። ዲፕሎማሲያዊ ጥረትን አሟጦ መጠቀም አማራጭ የሌለው ምርጫ መሆኑን አጽንኦት ለመስጠት
ይህን ጉዳይ ለመፍታት እንግዲህ አሉታዊ ተስፋ መቀበል የሚለውን ነገር ትተን እንግዲህ አዎንታዊ እና ጥሩ ነገር እንዲያደርጉልን፣ ካልሆነ ደግሞ አግሬሲቭሊ የመጡ ከሆነ ስሜታቸውን መቆጣጠር በማይችሉበት መልኩ የውስጥ ምስጢራቸው ሁሉ በውጭቱ በገሃድ የሚያደርጉት እንቅስቃሴ ስላለ ይህንን እንግዲህ እንደ ታዳጊ ሀገር እንደ ደሃ ሀገር ዋጋ እንዳያስከፍሉን ዲፕሎማሲን ቅድሚያ መስጠት ያስፈልገናል። ድክመታችን እዚህም ላይ ስለሆነ ማለት ነው።
አሜሪካ የዓለም ሀያል ሀገር ነች። ስደተኞች በመጣል አሜሪካ ላይ ሊታረሱ ስለው ተጽዕኖ ብዙም አይታይም። ስለዚህ የአሜሪካ የኢትዮጵያ ዋነኛ አጋሯ ነች። በተለይ ሽብርተኝነትን በተመለከተ አሜሪካ ዋነኛ አጋሯ ነች። ስለዚህ አሜሪካ የኢትዮጵያን አጋርነት ማላላት የፈለገን ሱበት የራሷ ስህተቶች ሊሆን ይችላሉ። እሱን አስባለሁ። ስለዚህ ለአሜሪካ ተመጣጣኝ የሆነ መልስ ለመስጠት እነዚህ ኢትዮጵያ ልትወስዳቸው የሚችላቸውን እርምጃዎች አሜሪካ ላይ ኢትዮጵያ የምትፈልገውን ያክል ጉዳት ያመጣሉ የሚል ግምት የለኝም። ካላቸው ሊኖራቸው የሚችለው ሲምቦሊክ ሲግኒፊካንሳቸው
የእነሱ ነቀዝ የበላ ስንዴ ምን ያደርግልናል አይባልም። እንደ ጎዳን ቢያንስ መግለጽ መቻል ነው የኢትዮጵያ መንግስት ያለበት። ማዕቀቡ ጎዳን ነው። እናንተ ማዕቀብ አልጎዳኑ ከተባለ ተጨማሪ ማዕቀብ ይጣልብን አይነት ነገር ጥሪ ይመስላልና ይህን ጉዳይ ኤምባሲዎቻችን፣ የውጭ ድርጅቶች፣ ኢትዮጵያ አገር አካላት፣ ጥቁር አሜሪካውያን፣ የአሜሪካ ህዝብ ጋር መስራት ያስፈልጋል።
በተለይ የአፍሪካ ህብረትን የመሳሰሉ አህጉራዊ ተቋማት ከኢትዮጵያ ጎን እንዲሰለፉ ስብሰባው ጥሪ እስከ ማስተላለፍ የሚደርስ ስራ መስራት እንዳለበትም አመላክተዋል።
የአፍሪካ ችግር በአፍሪካ ይፈታል የሚለውን እና አጀንዳ 2063ን እውን እንዲሆን ከተፈለገ እነዚህ ጥቃቅን የሚመስሉ በአንድ ሀገር ላይ ብቻ ተኮር የሚመስሉ ነገ በሌላው የአፍሪካ ሀገር ላይ የማይደርሱ አይደሉም እና ይህንን የአፍሪካ ህብረት እንደ ህብረት በከፍተኛ የሆነ ትኩረት በኢትዮጵያ ቀስቃሽነት ቢሰራ የአፍሪካዊ መፍትሄ ያስፈልገዋል።
ከአሜሪካና ከኢትዮጵያ መካከል የተፈጠረው ጉዳይ ከሌላ የአፍሪካ ሀገር በተለይ ግብጽ የሚነካካ ይሆናል። ስለዚህ የአፍሪካ ህብረት በእኔ አመለካከት የኢትዮጵያን ለማስደሰት ለሚወስዳቸው ነገሮች ግብጽን ላለማስከፋት እርግጠኛ መሆን ያለበት ይመስለኛል። ስለዚህ ሁለቱም ባላንስ ለማድረግ ይመስለኛል ዝም ማለት ነው የመረጠው። የኢትዮጵያ መንግስት ጥሪ ማቅረብ አለበት። የአፍሪካ ህብረት ይህን ጉዳይ እንዲያውግስ ኦፊሻሊ ጥሪ ማቅረብ አለበት።
ቻይናን እንግዲህ ከአፍሪካ እናስወጣት የሚለው ፕሮጀክት ውስጥ ገብተዋል። ይሄ በትክክል ፎሪን ፖሊሲ መጋዚን የተለያዩ አሜሪካ ነክ ጽሁፎች የሚያሳኝ ውጤት አፍሪካን እንዴት ወደ አሜሪካ ሰራሽ የአሜሪካን ፍላጎት የሚያከብር እና በአሜሪካ ስጥላ ስር ያለ አንድ ህብረትን መስረት አይነት ነገር ነው እንቅስቃሴው። እና አሜሪካ የተበለጠችው አፍሪካ ላይ ነው። ለቻይና ቴክኖሎጂ ማደግ ኢኮኖሚ ማደግ አፍሪካ እንደ ተጠያቂነት ያደረጉ ስለሆነ አፍሪካን ምስራቅ አፍሪካን በአጠቃላይ እንደገና ወደ ራሳቸው አዙሪት የማስገባት ሁኔታ እንቅስቃሴ ነው እየተካሄደ ያለው። እና እንደ አፍሪካዊ ይህን ፓን አፍሪካኒዝምን ቀስቅሶ ይህን ማጋለጥ የኢትዮጵያ ጉዳይ ነው። ኢትዮጵያ ላይ የተጣለው ማዕቀብ እንግዲህ ነገ ነጻ የውጭ ጉዳይ ፖሊሲን ለማራመድ የሚሞክሩ የአፍሪካ ሀገራትን አሁን ነገም የሚጠልፍ ጉዳይ ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ስንን ለዘገባው አመሰግናለሁ። ከዚሁ ርዕስ ሳንወጣ አሜሪካ በኢትዮጵያ ትግራይ ክልል ውስጥ እየተካሄደ ያለው ግጭት እንዲያቆም ጫና ለማሳደር የኢትዮጵያ ባለስልጣናት እንዲሁም የቀድሞና የአሁን የህወሓትና የአማራ ክልል ባለስልጣናት ወደ ሀገሯ የሚያደርጉትን የጉዞ ላይ እገዳ ጥላለች። ይህን በተመለከተ ዘጋቢያችን አስቴር ምስጋናው ከአማራ ክልል የህብረተሰቡን አስተያየት ጠይቃ ተከታዩን አድርሳናለች።
ያነጋገርኳቸው አንዳንድ የባህር ዳር ከተማ ነዋሪዎች ዩናይትድ ስቴትስ በኢትዮጵያ ላይ የወሰነችው ውሳኔ በተለይ አንድም ቡድን ለመጥቀም ያለመ ነው ብለዋል። ያ ቡድን ደግሞ በመንግስት አሸባሪ ተብሎ የተፈረጀው ህወሓት መሆኑን ጠቅሰዋል። ውሳኔው ወገንተኝነትም የተንጸባረቀበት ነው ባይናቸው። አቶ ሳሙኤል ጌታቸው አሜሪካ ባንዲት ሉዓላዊ ሀገር ላይ ጣልቃ መግባት የለባትም በማለት የተጠቀሰውን ሐሳብ አብራርተዋል።
አሜሪካ መንግስት በኢትዮጵያ ላይ የጣለችውን ማዕቀብ እኔ እንደ አንድ ኢትዮጵያዊ ዜጋ እቃወማለሁ። እቃወምበት ምክንያት ምንድነው? አሜሪካን የሚያክል አንድ ትልቅ አያል ሀገር በአንድ ሀገር ሉዓላዊነት ሉዓላዊ በሆነች ሀገር ራሷን በምታስተዳድር ሀገር ጣልቃ ገብታ የውስጥ ጉዳዮች ላይ ጣልቃ ገብታ ለመስራት ስታስብ በጣም የወረደ ነው አይኔ።
በእገዳ ውሳኔ ስሙ የተጠቀሰው የአማራ ክልል የሰራው በደል የለም በማለትም አስረድተዋል አቶ ሳሙኤል።
መላው ኢትዮጵያ ውስጥ ላይ ግድያ አለ፣ የዘር ማጥፋት አለ። አሜሪካ ኢትዮጵያን ሰፖርት ማድረግ የምትፈልግ ከሆነና ለኢትዮጵያ ሰብአዊነት የቆመች ከሆነ በቤንሻንጉል ጋር ለሚገደሉት፣ ደቡብ ጋር ለሚገደሉት፣ አማራ ክልል ጋር ለሚገደሉት ዜጎች ለምን አላሰበችም አልተቆረቆረችም ነበርና በእኔ አስተሳሰብ ለአንድ ክልል ለትግራይ ብቻ ወገንተኛ ሆና መምጣቷን እረዳለሁ። ለኔ ስሜትም የሚሰጠኝ እንደዛ ነው። ትግራይ ክልል በኢትዮጵያ ስር ነው ያለችው። እሷ ጋርም የተከናወነው ህግ ማስከበር ነው። ይሄም ደግሞ መላው የኢትዮጵያ ህዝብ ደግፎት ነው ህግ ማስከበሩ የተከናወነው። ህግም ሲከበር በቲፒኤልኤፍ ግሩፕ ብቻ ላይ እንጂ በህዝቡ ላይ የተደረገ ነገር የለም። እኛ እስክናቀው ድረስ አማራ ክልል ያለን መሬት በኃይል የተወሰደ መሬት ነው። ይሄም ኢህአዴግ ወይም ቲፒኤልኤፍ ከገባ በኋላ የተወሰደ መሬት ነው። ከዛ በፊት በደርግ ሰዓትም ሆነ በኃይለ ሥላሴ ሰዓት፣ ከዛ በፊትም በነበረው ሰዓት ላይ በአማራ ክልል የነበረ ቦታ ነው። በጉልበት የተወሰደ ነው። አሁንም በጉልበት ነው የተመለሰው። ይሄ እንደውም ምንድነው እኩል ነው ብዬ ነው ማስተባው። ግን የአሜሪካ መንግስት ከዚህ አካባቢ ስፔሲፊካሊ አማራ ክልል ያለን መሬት ተጠቅሶ ይውጡ ማለት ለአንድ ክልል ብቻ ወገንተኝነቱን እያሳየን እንደሆነ እንደ አማራ ህዝብም ሳይሆን እኔ ብሔርተኛ አይደለሁም። እንደ አማራ ክልል ተወላጅነት እኔ አማራ ክልልን በጣም እየተጫነች ቲፒኤልኤፍን እየደገፈች እንደሆነ አሜሪካ ይስማኛል ለማለት ፈልጌ ነው።
ሌላው አስተያየት ሰጭም ስማቸውን በማስተዋወቅ ይጀምራሉ።
ስሜ ጀምበሬ ወርቄ ይባላል። በማንኛውም ፍርድ ቤት ጠበቃና ህግ አማካሪ ነኝ። አሜሪካ እንግዲህ ሰሞኑን በኢትዮጵያ ላይ የጣለችው ማዕቀብ ከመሰረቱ የህግ አግባብ ወይም ህጋዊነት መርህን የተከተለ አይደለም። ምክንያቱም ትግራይ ክልል ማለት የኢትዮጵያ አንዷ አካል በኢትዮጵያ ውስጥ የምትተዳደር በፌደራሉ መንግስት ስር ያለች ከተማ እንጂ ራሷን ችላ ሉዓላዊ ሀገር አይደለች። የተሰጠው የማዕቀብ ሂደት የሚያሳየው ግን የሌላ ሉዓላዊ ሀገር ራሷን ችላ የተቀመጠች ሀገር በማስመሰል የኢትዮጵያ መንግስት ወይም የአማራ ክልል መንግስት በትግራይ ላይ ጫና ያደረገ መሆኑን በማስመሰል የወጣ ማዕቀብ ነው። ይሄ ማዕቀብ ደግሞ ሙሉ ዝርዝሮችን ስንመለከት የቲፒኤልኤፍ ወይም የህወሓትን ጉዳይ የማስፈጸም የተልእኮ የማስፈጸም ተግባር የሆነ ነው የሚመስለውና አሜሪካ ይህንን የሰራችውን ወይም የፈጸመውን የሰጠችውን የማዕቀብ ሂደት እንደገና ቆም ብላ አይታ ከኢትዮጵያ ጋር ከነበራት ወዳጅነት ስለሆነ የዲፕሎማሲያዊ ግንኙነቷንም የሚያሻክር በመሆኑ ቆም ብላ እንደገና ይህንን ማዕቀብ ልታነሳ ይገባል ብዬ አስባለሁ።
ወይዘሮ ሸዋዬ መታከት፣
የአሜሪካ መንግስት በኢትዮጵያ ላይ የጣለውን ማዕቀብ እንደገና ቢያይልን በጣም ደስ ይለናል። ምክንያቱም ወደ ባሰ ህዝቡ ወደ ጥፋት ውስጥ መክተት እንጂ ለማውጣት ምንም አይነት መፍትሄ እንደሌለው ይሄንን አረጋግጬ እናገራለሁ።
ወጣት ዘለኛው አድመጥ በበኩሉ ውሳኔው የኢትዮጵያና የአሜሪካን ወዳጅነት የሚያበላሽ በመሆኑ እንደገና ሊታይ እንደሚገባ ይናገራል።
አሜሪካ በእኛ የጣለችው ማዕቀብ እንግዲህ ማለት እንደ ሀገርና ሙሉ ዝርዝር ሪፖርት በጣም የተወሰነ ያወጣችው ነገር አለ። ከባለስልጣን ጀምሮ ከምን ከምን የሚለው ነገር እንግዲህ እንደ ሀገር ማንዲት ለዋላዊት ሀገር ላይ ጣልቃ ገብታ የማዕቀብ የመጣለው ነገር ያህያል ሀገር ነኝ የሚለውን ነገር ስልጣን ተጠቅማ ነው። ግን በውስጥ ጉዳያችን ላይ ገብታ ይሄ ነው ከሌ ብሔርን እንደዚህ አድርጋል የሚለውን ነገር ያንዘዘር ሪፖርት የሀገራችን ጉዳይ ነው። ሉዓላዊት ሀገር እስከሆነች ድረስ ራሷ መንግስት አላት። የገዛ መንግስታችን ነው መወሰን የሚችለው። አሜሪካ ብዙ ጊዜ ስናያት እሷ ጣልቃ የምትገባው የራሷን ለማስከበር ነው።
ወጣት ዝነኛ
ቪዛ ክልከል እስከሆነ ዘዘር ሪፖርት በጣም ባለስልጣናት የሚመለከተው ያው የትምህርት ካሪክለም የወደቀ ካሪክለም ስላለ እሱን ካሪክለም ልጆቻችን አያስተምሩም። የእነሱ ልጆች ውጭ ስለሚማሩ እኛና እነሱ ናቸው የእኛ እህት ወንድሞች ናቸው የሚማሩት። ስለዚህ ካሪክለሙንም የእነሱ ልጆች ሲወድቅባቸው ለማስተካከል ይጠራሉ ብዬ አስባለሁ።
አቶ አዲስ ጀንበሬ በበኩላቸው አሜሪካ በክልሎች መካከል ጣልቃ በመግባት በአማራ ክልል ባለስልጣናት ላይ የማይገባ ማዕቀብ ማስቀመጧ ተገቢ አይደለም ብለዋል።
ለምሳሌ አንድ ክልል አንድ አገር ነው የሚያስተዳድሩ። ያ አገር ለብቻው ለምሳሌ እንደ ጅቡቲ እንደ ኤርትራ ያለ አገር ከሆነ እሰየው፣ እንደዚህ አገር ከሆነ። ይህ ግን ሁሎቹም ክልሎች የሚያስተዳድራቸው የኢትዮጵያ መሪ ነው። ስለዚህ ይሄ ልክ እንደ ሌሎች አገሮች አሁን እንደ ያደጉ አገሮች እንደ አሜሪካ ነው ያዩት። ምንድነው ብቸኛ ሆነ ራሷን ይችላል እንደምትኖር አድርገው ነው ያዩት ትግራይን ብቻ። ስለዚህ ይህ ምንድነው ኢትዮጵያ አንድ መንግስት ነው ያላት፣ የሚያስተዳድራትም አንድ መንግስት ነው ያላት፣ ሁለት መንግስት የላትም። ይህን አሜሪካን ሊጠፋውም አይችልም፣ ያውቃል። እያወቀ ግን እያጠፋ ነው ያለ። የውሸት ፕሮፓጋንዳ በሚነዙት ላይ አሜሪካ በዚያ ላይ መመረዙ አሳዛኝ ነው።
አብዛኞቹ አስተያየት ሰጪዎች ዩናይትድ ስቴትስ በተለይ ለህወሓት ወገንተኝነት እያሳየች ነው ሲሉ ወቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ግንዛቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ኮቪድ-19 እና የአየር ንብረትን የመሳሰሉ ድንበር ተሻጋሪ ቀውሶች ዓለም አቀፍ ማህበረሰቡን በፈተኑበት በዚህ ወቅት የአፍሪካ ወጣቶች ከአህጉራቸው አልፈው ለዓለም ሕዝብ ተስፋ መሆናቸውን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ተናገሩ። አምባሳደር ግሪንፊልድ ይህን ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየዓመቱ የሚዘጋጀውና በእንግሊዝኛ ምህጻረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ የተመሰረተበትን 10ኛ ዓመት ክብረ በዓልን አስመልክቶ በድረገጽ በተከናወነው ጉባኤ አማካኝነት ነው። ለመሆኑ ያሊ ለአፍሪካ ወጣቶች ምን ጠቀመ ስትል ስመኝሽ የቆየ ኢትዮጵያን ወክሎ በያሊ ላይ የተሳተፉ ወጣቶችን አነጋግራ ረቡዕ ዕለት በክብረ በዓሉ ላይ አምባሳደር ግሪንፊልድ ያደረጉትን ንግግር አክላ ተከታዩን አሰናድታለች።
የዛሬ 10 አመት በ2003 ዓመተ ምህረት የአፍሪካ የወደፊት መሪዎች ይሆናሉ ተብሎ ተስፋ የተጣለባቸው ወጣቶች ለመጀመሪያ ጊዜ ተመርጠው ለልምድ ልውውጥ ወደ አሜሪካ ሲላኩ አምባሳደር ሊንዳ ቶማስ ግሪንፊልድ በላይቤሪያ የአሜሪካ አምባሳደር ሆነው እያገለገሉ ነበር። የመጀመሪያ ተሳታፊ ከነበሩት ወጣቶች መካከል ላይቤሪያን ወክለው የተመረጡትን የላኩትም እርሳቸው ናቸው። በመክፈቻው ላይም ተገኝተው ንግግር አድርገዋል። ከ10 አመት በኋላ በድህረ ገጽ አማካኝነት በተለያዩ አመታት የያሊ ተሳታፊ ለነበሩ ወጣቶች ንግግር ሲያደርጉም ለአመታት ከያሊ ጋር የዘለቀው ቁርኝታቸው በብዙዎች ዘንድ የያሊ እናት አንዳንዴም የያሊ አያት የሚል ቅጽል ስም እንዳሰጣቸው አምባሳደር ግሪንፊልድ ተናግረዋል።
ልክ እንደ ጥሩ እናት ወይም ጥሩ አያት ስለናንተ ሳውራ ከናንተ ጋር በመቆራኘቴ ልቤ በኩራት ይሞላል። ስለምትሰሯቸው ትልልቅ ስራዎች ስሰማም ከሚሰማኝ የበለጠ ሊያኮራኝ የሚችል ነገር የለም።
ያሊ በ10 አመት ጉዞ 115 ወጣቶችን ከተለያዩ የአፍሪካ ሀገራት ወደ አሜሪካ በማምጣት የልምድ ልውውጥ እንዲያደርጉ አስችሏል። በተለያዩ የተሰስር መድረኮች አማካኝነትም ከ21000 በላይ ተሳታፊዎች ሲኖሩት ከግማሽ ሚሊየን በላይ አባላት እንዳፈራም የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አመልክቷል። ከነዚህ በተለያየ የሙያ መስክ ተሰማርተው ባሳዩት ውጤት የአፍሪካ የወደፊት አመራር ይሆናሉ በሚል ተስፋ ተጥሎባቸው በ2008 ዓመተ ምህረት ወደ አሜሪካ መጥተው ከነበሩ ኢትዮጵያዊ ወጣቶች መሃል ዲና አንተነ አንዷ ናት።
ያሊ ደግሞ በነፍስ ያደረገኝ ፕሮግራሙ ነሰን በማጥቂ ወክሊን ኔትወርኪንግ ኦፖርቹኒቲ ላይክ አፍሪካ ብቻ ሳይሆን የሰጠኝ ኦፖርቹኒቲ ኢቭን አዲስ አበባ ላይ ብዙ ኢምፖርታንት ሰዎች ላይ ለስራ የሚያግዙ የሚችል ነው።
ዲና በአሁኑ ወቅት በተለያዩ ክልሎች ውስጥ የሚገኙ እናቶችና ህጻናት የተመጣጠነ ምግብ እንዲያገኙ የሚያግዝ ተቋም ከፍታ ዝቅተኛ ገቢ ያለውን ማህበረሰብ ታገለግላለች። ሴቶች በኢኮኖሚ ራሳቸውን እንዲችሉም ትሰራለች። የያሊ ቆይታዋን ጨርሳ ወደ ኢትዮጵያ ከተመለሰች በኋላም ለተመራቂ ተማሪዎች የሥራ ፈጠራና የሙያ ማዳበሪያ ስልጠና ለመስጠት ከአሜሪካ ኤምባሲ የገንዘብ ድጋፍ አግኝታለች።
very encouraging. ለምሳሌ እኔ ቮለንቲሮች ትሬን አደርግ ነበረ ከዩኬ እና ከኢትዮጵያ ተጠቅስበት ተማሾ ኖርጌን ያደረግሽን ከበይ ሸርት ወደ አደ ዩ
ሌላው በያሊ ተሳታፊ የነበረ ወጣት አብርሃም እንድሪያስ ነው። በአሁን ወቅት ግሪን አግሮ ሶሉሽን የሚባል አነስተኛ እርሻ ላይ ተሰማሩ ገበሬዎችን ከቴክኖሎጂ ጋር የሚያስተዋውቅ ተቋም ውስጥ ማኔጂንግ ዳይሬክተር ሆኖ ያገለግላል። አብርሃም ያሊ ላይ በመሳተፉ ያገኘውን ጥቅም እንዲህ ይገልጻዋል።
አንደኛ በነበርኩበት ዩኒቨርሲቲ 25 የሚሆኑ ከተለያዩ አፍሪካ ሀገር የመጡ እኔ በተማራሁበት በአግሪ ቢዝነስ ዘርፍ የተማሩ ስለነበሩ ከነሱ የመማር እኔ ብቻዬን የገጠመኝ ነው ብዬ አስብ የነበሩ ቻሌንጆች ሌሎችም ሀገሮች እንደነበሩ የማየት እዚህ የነበሩ እድሎችንም እኔ ያልተጠቀምኩባቸው ሌሎች እንዴት እንደተጠቀሙባቸው የማየት እድሉ ነበር። ሁለተኛ ደግሞ የተመደብንበት ዩኒቨርሲቲ ከስቴት ዲፓርትመንት ጋር ያዘጋጀው የነበረው ካሪኩለም በተለይ ለዚህ ለግል ቢዝነስ ላይ ለተማሩ ኢንተርፕረነሮች በጣም የሚያሳድግ አይነት ካሪኩለም ነበርና እዚህ ከተመለስን በኋላ ግንኙነታችን አልተቋረጠም። እዛ ሆነን ያቀድነው የነበረ ቢዝነስ ፕላን እዚህ ከመጣን በኋላ ተገብረው ድሮ ከምናስበው አካያይ የተሻለ ኖሮን በተለይ ከፓርትነሮች ጋር እንዴት መስራት እንደሚቻል፣ ፋይናንስ እንዴት ሬይዝ ማድረግ እንደሚቻል፣ ከመንግስት ጋር እንዴት አብሮ መስራት እንደሚቻል ትልቅ እድል ፈጥሮልናል። በተለይ ደግሞ እንደ እድል ማየው የያንግ አፍሪካን ሊደርሺፕ ኢኒሼቲቭ የ2016 ተሳታፊ ከነበሩ ኢትዮጵያኖች ጋር የፈጠርነው ጥምረት ጓደኝነት እዚህ ለሁላችንም እድገት አይ ቲንክ ጥሩ ቤዝ ሆኖናል ብዬ አስባለሁ።
አብርሃም አክሎ ያሊ በግል ብቻ ሳይሆን በአጠቃላይ በአህጉሩ ለሚገኙ ወጣቶች ትስስር መፍጠር ትልቅ መድረክ መሆኑ የተሻለ አንድነት እንደሚፈጥር ያምናል።
በአንድ አመት ብቻ የተገናኙ ሳይሆን በተለያዩ አመት ላይ የያሊ ተሳታፊ የነበሩ አክሮስ ካንትሪስ የተለያየ ፕሮጀክቶች ሆነ እንደሆነ አቃለሁ። ድሮ የአፍሪካ ሀገሮች ሩቅ ይመስሉን የነበሩት ያህል ሩቅ አይደሉም። እኔ በግሌ 14-15 የአፍሪካ ሀገሮች ላይ ዩኒቨርሲቲ አብረን የነበርን በጣም ጥሩ ጓደኞች አሉኝ። ስለዚህ አሁን ኢትዮጵያ ውስጥ አሁን እየሰራ ያለሁትን ቢዝነስ ዛምቢያ ሀገር ከሚገኝ የያሊ ተሳታፊ 2016 ከነበረ ጋር ለማስፋት አብረን እየሰራ እንገኛለን። ስለዚህ በግሌ ዛምቢያ እንዳይርቀኝ፣ ሌሎችም ሀገሮች ኬንያ አሉ፣ ሌሎች ፓርትነር ለመሆን የሚችሉ ጥሩ ጥሩ የቢዝነስ አጋሮችን ፈጥሮልናል። ያሊ አፍሪካን አንድ ዩናይት አድርጎ የተለያዩ ሀገሮች ያሉ የያሊ ተሳታፊዎች ፕሮጀክት ቀርጸው እንዲፈጸሙ ትልቅ እድል ፈጥሯል ብዬ አስባለሁ።
የያሊን 10ኛ ዓመት ክብረ በዓል አስመልክቶ በተዘጋጀው ጉባኤ ላይ ንግግር ያደረጉት አምባሳደር ግሪንፊልድም አጽንኦት ሰጥተው የተናገሩት የወደፊት ስልጣን ተረካቢ የሆኑ ወጣቶች አዳዲስ የአመራር ስልቶችን በመቀየስ መጪው ትውልድ የሚጋፈጣቸውን ችግሮች ማስወገድ እንዲችሉ ነው።
ከወረርሽኙ በፊት አፍሪካ በዓለም ላይ ፈጣን እድገት ያለው ኢኮኖሚ ሊኖራት የቻለው እንደናንተ ያሉና የሀገራቸውን የወደፊት ተስፋና ስኬት ላይ አስተዋጽኦ በሚያደርጉና አብረውን ለኖሩ ችግሮች አዳዲስ መፍትሄ በሚያመጡ ወጣቶች ምክንያት ነው።
ባለፉት 10 አመታት ውስጥ በያሊ ተሳታፊ የነበሩ በርካታ ወጣቶች ዛሬ በትላልቅ የአመራር ቦታዎች ላይ ይገኛሉ። ሌሎች ደግሞ በስራቸው ዓለም አቀፍ ዕውቅና አግኝተዋል። ለምሳሌ 5 የያሊ ተሳታፊ የነበሩ የአፍሪካ ወጣቶች በመንግስት ከፍተኛ አመራር ቦታ ላይ እንደሚገኙ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይጠቅሳል። ከሶማሊያ ተሳታፊ የነበረች ወጣትም ወደ ትጥቅ ትግል እንዲገቡ ተደርገው የነበሩ ህፃናትን ከውጭ ድርና በማውጣት መልሰው እንዲቋቋሙ ላደረገችው ጥረት በ2011 ዓመተ ምህረት ለኖቤል የሰላም ሽልማት ታጭታ ነበር። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ምሽት መስተናዷችንን እዚህ ላይ ፈጸምን። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሰለሞን አባተ በአርቶቱ ስናስተናግዳችሁ አምሽተናል። 202-227-6379 በሚለው የስልክ መስመር ላይ ዋትሳፕ ላይ የድምጽ ወይም የጽሁፍ መልእክት አስቀምጡልን። በአምሃሪክ የፌስቡክ ገጽ ላይ ለጋቢና ቪኦኤ እያላችሁ ልጽፉልን ወይም ደግሞ ላይክ ልታደርጉን ትችላላችሁ። አብራችሁን ስለነበራችሁ እያመሰገንን አርብ ምሽታችንን ከጋምቢያ ባገኘነው ሙዚቃ እንወጣለን። ደህና ደሩ።